የሐዋርያት ሥራ ምዕራፍ አምስት ሐናንያ የሚባል አንድ ሰው ሰጲራ ከምትባለው ሚስቱ ጋር ሆኖ መሬት ሸጠ። ሚስቱም እያወቀች ከመሬቱ ሽያጭ ከፊሉን አስቀረና ከፊሉን አምጥቶ ለሐዋርያት አስረከበ። ጴጥሮስ ግን እንዲህ አለው፣ ሐናንያ ሆይ በመንፈስ ቅዱስ ላይ እንድትዋሽና ከመሬቱም ሽያጭ ከፊሉን እንድታስቀር ያደረገህ ሰይጣን ስለ ምን ወደ ልብህ ገባ? ሳትሸጠው በፊት መሬቱ ያንተ አልነበረምን? ከሸጥከውስ በኋላ ገንዘቡ ያንተ አልነበረምን? ታዲያ ይህን ነገር ስለ ምን በልብህ አሰብህ? የዋሸኸው በእግዚአብሔር ላይ ነው እንጂ በሰው ላይ አይደለም። ሐናንያ ይህን ቃል በሰማ ጊዜ ወደቀና ሞተ። ይህን ነገር የሰሙ ሰዎች ሁሉ እጅግ ፈሩ። ጎልማሶች ተነስተው አስከሬኑን ከፈኑና ወስደው ቀበሩት። ከሦስት ሰዓት በኋላ የሐናንያ ሚስት ወደዚያ መጣች። በባልዋም ላይ የደረሰበትን ነገር አላወቀችም ነበር። ጴጥሮስም እስቲ ንገሪኝ፣ መሬታችሁን የሸጣችሁት ይህን ለሚያህል ገንዘብ ነውን? አላት። እርሷም አዎ ይህን ለሚያህል ገንዘብ ነው አለች። በዚህ ጊዜ ጴጥሮስ የእግዚአብሔርን መንፈስ ለመፈታተን እንዴት ተስማማችሁ? እነሆ ባልሽን ቀብረው የሚመለሱት ሰዎች በበር ናቸው፣ አንቺንም ወስደው ይቀብሩሻል አላት። እርሷም በድንገት በእግሩ ስር ወደቀችና ሞተች። ጎልማሶቹም ሲገቡ ሞታ አገኟትና ወስደው በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉና ይህን ነገር በሰሙ ሰዎች ሁሉ ላይ ታላቅ ፍርሃት ሆነ። ብዙ ተአምራትና ድንቅ ነገሮች በሕዝቡ መካከል በሐዋርያት እጅ ይደረጉ ነበር። ሁሉም በአንድ ልብ ሆነው በሰለሞን መመላለሻ ይሰበሰቡ ነበር። ከእነርሱ ውጭ ከሆኑት ሰዎች አንድ እንኳ ከእነርሱ ጋር ለመሆን የሚደፍር አልነበረም። ይሁን እንጂ ሕዝቡ ያከብራቸው ነበር። በጌታ የሚያምኑ ወንዶችና ሴቶች ቁጥራቸው በጣም እየበዛ ሄድ ነበር። በሐዋርያት እጅ ይደረጉ በነበሩት ድንቅ ሥራዎች ምክንያት ሰዎች ብዙ በሽተኞችን ወደ መንገድ እያወጡ በአልጋ ላይና በሰሌን ላይ ያስተኟቸው ነበር። እንዲህም ያደረጉት ጴጥሮስ በዚያ በኩል ሲያልፍ ጥላው እንኳ በአንዳንዶቹ ላይ እንዲያርፍባቸው ነበር። ሰዎች በኢየሩሳሌም ዙሪያ ካሉት ከተሞች በሽተኞቻቸውንና በርኩሳን መናፍስት የሚሰቃዩትን ያመጡ ነበር፣ ሁሉም ይድኑ ነበር። ሊቀ ካህናቱና ከእርሱ ጋር የነበሩት የሰዶቃውያን ወገኖች ሁሉ በጠላትነት ተነሱ። በቅንዓትም ተሞልተው ሐዋርያትን ያዙና በሕዝቡ ወህኒ ቤት አስገቧቸው። የእግዚአብሔር መልአክ ግን በሌሊት የወህኒ ቤቱን በር ከፍቶ አስወጣቸውና ሂዱ፣ በቤተ መቅደስ ቆማችሁ ይህን የሕይወት ቃል ሁሉ ለሕዝቡ ንገሩ አላቸው። ሐዋርያቱም ትእዛዙን ተቀብለው በማለዳ ወደ ቤተ መቅደስ ገቡና ማስተማር ጀመሩ። በዚያን ጊዜ ሊቀ ካህናቱና ከእርሱ ጋር የነበሩት መጥተው የሸንጎውን አባሎችና የአይሁድ ሽማግሌዎችን ሁሉ በአንድነት ሰበሰቡ። ሐዋርያትንም እንዲያመጧቸው ሰዎችን ወደ ወህኒ ቤት ላኩ። መልእክተኞቹ ግን ወደ ወህኒ ቤት ሄደው ሐዋርያትን በዚያ አላገኟቸውም። ተመልሰውም መጡና የወህኒ ቤቱ በር በጥብቅ ተቆልፎ ጠባቂዎችን በበሩ ፊት ቆመው አገኘናቸው። የወህኒ ቤቱን በር በከፈትነው ጊዜ ግን በውስጥ ማንንም አላገኘንም ብለው ተናገሩ። የቤተ መቅደሱ ዘብ አዛዥና የካህናት አለቆች ይህን በሰሙ ጊዜ ይህ ነገር ምን ይሆን በማለት ተገርመው ስለ እነርሱ የሚሉትን አጡ። በዚህ ጊዜ አንድ ሰው መጣና በወህኒ ቤት ያስገባችኋቸው ሰዎች እነሆ በቤተ መቅደስ ቆመው ሕዝቡን ያስተምራሉ ብሎ ነገራቸው። ወዲያውኑ የቤተ መቅደሱ የዘበኞች አለቃና ሎሌዎቹ ሄደው አመጧቸው። ያመጧቸውም በኃይል ሳይሆን በማግባባት ነው። ይህንንም ያደረጉት ሕዝቡ በድንጋይ እንዳይወግራቸው በመፍራት ነው። አምጥተውም በሸንጎ ፊት አቆሟቸው። ሊቀ ካህናቱም እንዲህ ሲል ጠየቃቸው፣ የኢየሱስን ስም በመጥራት እንዳታስተምሩ በጥብቅ አዘናችሁ ነበር። ነገር ግን እነሆ ኢየሩሳሌምን በትምህርታችሁ ሞላችኋት። እናንተ እኮ የዚያን ሰው ደም በእኛ ላይ ልታደርጉብን ትፈልጋላችሁ። ጴጥሮስና ሌሎች ሐዋርያት ግን እንዲህ ሲሉ መለሱ፣ ለሰው ከመታዘዝ ለእግዚአብሔር መታዘዝ ይገባናል። የአባቶቻችን አምላክ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን ከሞት አስነሳው። እግዚአብሔር ለእስራኤል ሕዝብ ንስሐንና የኀጢአትን ይቅርታ እንዲሰጥ ይህን ኢየሱስን መሪና አዳኝ አድርጎ በክብር በቀኙ አስቀመጠው። ስለዚህ ነገር እኛ ምስክሮች ነን። እግዚአብሔር ለሚታዘዙት ሁሉ የሰጣቸው መንፈስ ቅዱስ ምስክር ነው። የሸንጎ አባሎች ይህን በሰሙ ጊዜ በጣም ተቆጥተው ሐዋርያቱን ለመግደል ፈለጉ። ነገር ግን በሕዝቡ የተከበረና የሙሴ ሕግ መምህር የሆነ ገማልያል የተባለ አንድ ፈሪሳዊ ተነሳና ለጥቂት ጊዜ ሐዋርያቱን ገለል እንዲያደርጓቸው አዘዘ። ከዚህ በኋላ የሸንጎውን አባሎች እንዲህ አላቸው፣ የእስራኤል ሰዎች ሆይ በእነዚህ ሰዎች ላይ ምን እንደምታደርጉ ተጠንቀቁ። ከዚህ በፊት ቴዎዳስ የሚባል ሰው እኔ ትልቅ ሰው ነኝ ብሎ ተነስቶ ነበር። 400 የሚያህሉም ሰዎች ከእርሱ ጋር ተባብረው ነበር። ነገር ግን እርሱ ተገደለ፣ ተከታዮቹ ተበታተኑ፣ ዓላማውም እንዳልነበረ ሆነ። ከዚያም በኋላ የሕዝብ ቆጠራ በተደረገበት ዘመን ገሊላዊ ይሁዳ ተነስቶ ብዙ ሰዎች እንዲከተሉት አድርጎ ነበር። እርሱም ተገደለ፣ የተከተሉትም ሁሉ ተበታተኑ። ስለዚህ አሁንም እኔ የምላችሁ ከእነዚህ ሰዎች እንድትርቁና እንድትተዋቸው ነው። ምክንያቱም ይህ ሐሳብ ወይም ሥራ ከሰው የመጣ ከሆነ ይጠፋል፣ ከእግዚአብሔር የመጣ ከሆነ ግን እነርሱ ልታጠፏቸው አትችሉም። እንዲያውም ከእግዚአብሔር ጋር መጣላት ይሆንባቸዋል። እነርሱም የገማልያልን ምክር ተቀበሉ። ከዚህ በኋላ ሐዋርያቱን ወደ እነርሱ ጠርተው አስገረፏቸው። የኢየሱስንም ስም በመጥራት እንዳይናገሩ አዘዟቸውና ለቀቋቸው። ሐዋርያት ግን ስለ ኢየሱስ ስም ውርደት ለመቀበል የተገቡ በመሆናቸው ደስ እያላቸው ከሸንጎ ወጥተው ሲሄዱ በየቀኑም በቤተ መቅደስና በየቤቱም ስለ መሲሁ ኢየሱስ ማስተማርና የምሥራች መናገር አላቋረጡም ነበር።